የተከበራችሁ የፕሮግራማችን ተከታታዮች በቅድሚያ እንደምንሰንብታችኋል። ይህ የፍኖተ ሰላም ኢትዮጵያ ሬዲዮ ከህብረት ቴሌቪዥን ጋራ በመተባበር በጋራ የምናቀርበው ዝግጅት ይሆናል። በዛሬው ፕሮግራማችን የክብር እንግዳ አድርገን ይዘናችሁ ቀርበናል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከፍተኛ አመራር አባል አቶ ኢያሱ አለማየሁ ይሆናል። ከሳቸው ጋራ እናደርገው ውይይት ተከታተሉ ዘንድ ግብዣችን በማድረግ ከጥቂት ደቂቃ በኋላ ወደ ውይይቱ በቀጥታ እንገባለን። እስከዛው በዚህ ሙዚቃ ወደ ውይይቱ እንሸጋገራለን። የተከበራችሁ የፕሮግራማችን ተከታታዮች ቀደም ሲል በፕሮግራማችን መግቢያ ላይ ለመግለጽ እንደሞከርነው ወይም እንዳስተዋወቅነው ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ከፍተኛ አመራር አባል ካቶ ኢያሱ አለማየሁ ጋር እናደርገውን ውይይት እንጀምራለን። እሳቸውም በስልክ መስመራችን ላይ ናቸው። አቶ ኢያሱ በቅድሚያ ጥሪያችንን አግብረው በመገኘቶ በአድማጮችና በፕሮግራሙ አዘጋጆች ስም ከልብ ላመሰግን ወዳለሁ። ወደ ጥያቄ ልወስዶትና ኢህአፓ የኢትዮጵያን ወቅታዊ የፖለቲካ ሁኔታ እንዴት ይገመግማል? በምን ላይ ነው ያለነው? ጥያቄውን ከዚህ እንጀምር።
እሺ፣ ስለጋበዛችሁኝ አመሰግናለሁ። እንግዲህ የኢትዮጵያ ወቅታዊ የፖለቲካ ሁኔታ ያው እንደማንኛውም ሀገር የፖለቲካ ሁኔታ ብቻ ሳይሆን በጣም ፈጠን ባለ መንገድ አዳዲስ ክስተቶች፣ አዳዲስ ገጽታዎች እየያዘ በመምጣት ላይ ያለ ነው። በተለይ እንግዲህ ከግንቦቱ ካለፈው ግንቦት ምርጫ በኋላ ወያኔ በህገወጥ እና በጉልበት ስልጣኑን ይዞ ተቃዋሚ ኃይሎችን በአጠቃላይ ለማፍረስ እና ለማድቀቅ ይሁነኝ ብሎ እንግዲህ ወስኖ ከተነሳ ጊዜ ጀምሮ ያለውን ሁኔታ በምናይበት ጊዜ የኢትዮጵያ መሰረታዊ ቅራኔ ወይም ዋነኛ ቅራኔ የምንለው ማለትም የኢትዮጵያን ህዝብ ከወያኔ ጋር የሚያቃር ነው በጣም በጣም በከፍተኛ ደረጃ ላይ እንዳለ እና እነዚህ ሁለቱ የሚታረቁበት መንገድ ምንም እንደሌለ ይሄ ስርዓት ካልተወገደ ይሄ አገዛዝ ካልተወገደ የኢትዮጵያ ማንኛውም የሆነ ህብረተሰባዊም ችግር ሆነ ሶሻልም የኢኮኖሚውም የፖለቲካውም ችግር ሊፈታ እንደማይችል ግልጽ ሆኖ የመጣበትና ህዝቡም ደግሞ በዚህ አይነት ሊገዛ የማይፈልግበትና አሁንም ቢሆን ለውጥን አደራጅቶና በደንብ በስልት ሊመራው የሚችል ኃይል ካገኘ ይህንን አረመኔ አገዛዝ ሊቋቋም እና ሊዋጋ ዝግጁ መሆን እንግዲህ ያሳየበት ሁኔታ ነው። ከቀውስ ወደ ቀውስ እየሄደ ያለ ገዢ ክፍል ነው የምናየው። በአገር ቤት ምንም ተደማጭነት እና ተቀባይነት የለውም። ይበልጥ እየጠበበ ነው የሄደው። በአንድ በኩል ኢትዮጵያዊ ለመምሰል ሰፊ መሰረት አለን ኢትዮጵያዊነታችን ተቀብለናል ለማለት እነ መለስ እንግዲህ ሽር ጉድ ይላሉ። በሌላ በኩል ግን በሹመቱም በወታደሩም በጸጥታውም በዚህ ሁሉ ቁልፍ ቁልፍ ቦታዎች ደግሞ የራሳቸውን የክልላቸው እና በጣም ታማኝ የሆኑ ለመለስ እና ለመለስ ቡድን ታማኝ የሆኑ ሰዎችን በብሔረሰብ ደረጃ እየኮለኮሉ ያሉበት እና ይበልጥ መሰረታቸውን እያጠበቡ ያሉበትን ሁናቴ እናያለን። በቀውስ ደረጃ የባዕዳን ድጋፍ ወሳኝ ስለሆነ ስልጣናቸውን ለማስከተል ለማቆየት ደግሞ ያው እንግዲህ ማስፈልገን ለኢትዮጵያ ሕዝብ እና ለኢትዮጵያ ምንም ጥቅም የሌለው እንደውም በጣም ብዙ ጉዳት ሊያመጣና ብዙ ቀውስ ሊያመጣ ወደሚችል ወደ ሶማሊያ ወረራ ተሸጋግረው እዛ የማያወጡበት ቀውስ ውስጥ ገብተው እንግዲህ ብዙ ዜጎች ህይወታቸውን እያለቁ እያጡ ከመሆናቸው ሌላ መዘዙ እንግዲህ በኦጋዴንም ያለውን ሁናቴ አባብሶ በኦጋዴንም ደግሞ እንዲሁ ከባድ ጦርነት የተከፈተበት ከዚህ ተያይዞ እንግዲህ የወያኔ አገዛዝ ጠላት ሆኖ የሚገኘው ሻቢያም ደግሞ በአመቺ ሁናቴ ያገኘበት ሁናቴ ስላለ ይህንን አገዛዝ ደግሞ ለማጥቃት እንግዲህ ሌሎች ሌሎችንም ሊበረታቱ የሚችሉትን እያበረታታ ብዙ ቀውስና ብዙ አዳዲስ ጦርነቶች የሚከፈትበት ሁናቴ ውስጥ ገብተናል። በዚህ በምናይበት ጊዜ እንግዲህ በህዝቡ ኑሮ ደረጃ ደግሞ በምናይበት ጊዜ በጣም በከፍተኛ ደረጃ ህዝቡ በችግር ላይ ያለበት በጣም የተወሰነ ከገዢው ክፍል ጋር የተያያዘ ክፍል እሱ ምንም ችግር የለውም ተንደላቆ እየኖረ ነው ያለው። ቃውድነት አይነ ቃውም ግን አብዛኛው ሰው ግን ከቀንተቀን እንኳን በሚገባ የለዝ ጉርሱን አግኝቶ መጠለያ ቤት አግኝቶ ሊኖር የማይችልበት ደረጃ ያደረሰበት ደሞዝ ማሬ የተባለው ምንም ነገር ሊሸፍን ያልቻለበት እነሱ በኩላቸው መሬትና ቤት በመሸጥ ያው ጥሬ ገንዘባቸውን ወደ ኪሳቸው እያስገቡ ያሉበት ይሄ ነው የሚባል ደግሞ የኢኮኖሚ እንቅስቃሴ የማይታይበት ሆኖ እንዳለ እንግዲህ እና የኑሮ ውድነቱም እንደው እንዳልኩት በከፍተኛ ደረጃ የጋሸበያ ያደገ እንደሄደ እየተረዳን ያለንበት ሁኔታ ላይ ነን። ስለዚህ የህዝቡ ሁኔታ በጣም አስከፊና ይበልጥ ድህነትና የደቀቀ ኑሮ ውስጥ የገባበት መሆኑን እንረዳለን። በእርግጥ እነሱ በባዳን ተደግፈው በአመት 10% ኢኮኖሚ ያድጋል ይላሉ። ይሄ ኢኮኖሚ እድገት እንግዲህ ህዝብን የማይጠቀልል የህዝብን ኑሮ የማያሻሽል ሰፊውን ህዝብ መሰረታዊ ሆነ ለኑሮ የሚያስፈልጉ ቆሳቆሶችን ሁኔታዎችን የማሟላ ኢኮኖሚ እድገት እንግዲህ በእኛ በኩል እድገትን ብለን ምን ያው አይደለም አሃዝ አሃዝ ከመቁጠር የሚያልፍ አይደለም። በአዲስ አበባ ራሱ ግማሽ ሚሊዮን ያላነሰ ህዝብ መንገድ የሚያድርና ቤት ያጣ ህዝብ ነው ያለው። በቀን 3 ጊዜ እናበላለን ያሉት ህዝብ በዚህ በከተማ እንኳን የገጠሩን ስንተው በቀን 2 ጊዜም ከበላ ትልቅ ነገር ሆኖ ያለበት ነው። የኑሮ ቃል ለኑሮ የሚያስፈልጉ ቁሳቁሶች ሁሉ በጣም ተወድ ውድ የሆኑበትና በዛው ደረጃ ደግሞ ህዝቡ ገቢ ምንጭ ያደገበት ሁኔታ የሌለበት ነው። እንግዲህ በዚህም ስናየው እንደዚህ ነው። ከመብትና ከትራንስፈር ካየ ነው አሁንም ቢሆን ብዙ መቶ ሺህ ህዝብ በእስር እየተንገላታ ያለበት ነው። ድብደባውና ስቃዩ ያለ ነው። ህግ አይከበርም። የህግ የበላይነት በፍጹም የሚከበር አይደለም። በወያኔ ብዙ ከ35 ከ50 ሺህ የሚሆኑ የፖለቲካ እስረኞች በድንዴሳ፣ በዝዋይ፣ በብር ሸለቆ እና በልዩ ልዩ ሚስጥር እስር ቤቶች አሉ። የጠፉት እንደጠፉ ናቸው። ተይዘው የጠፉት አሁንም ቢሆን ሰዎች እየታፈሱ እየተጠቁ ያሉበት ነው። ነጻ ጋዜጦች በሞላ ታፍነው ተዘግተዋል። አሁን የተፈቀደላቸው ወይ ከአገዛዙ ጋር የተያዙ የአገዛዙ ራሱ ወያኔ የሚያወጣቸው ጋዜጦች እንደነ ሪፖርተር አይነቶች ከነሱ ጋር የተያዙት በተቀር ሌሎች የሚወጡበት ሁኔታ ወይም ዝም ብሎ በአልባሌ ነገሮች ላይ ያተኮሩ ጋዜጦች እንዲወጡ እየተገፋፋ ያለበት ነው። ስለዚህ የነጻ ፕሬስ የሚባለውም ታፍኖ ያለበት ነው። ብዙ ጋዜጦች ተሰደዋል። ብዙዎቹም ታስረዋል። በዚህም በዛም ስም ዞሮ ግን በጣም በጣም የከፋ አምባገነናዊ ስርዓት ሰፍኖ በጣም ጥቂት የሆኑ ግለሰቦች እየገዙ ያለበት በጭቆና በጨቋኝነት እየገዙ ያለበት ሁኔታ ነው የምናየው። እና የኢትዮጵያ ሁኔታ በዛ መልኩ የተሻሻለና የተለወጠና ጥሩ ነገን ጥሩ ብሩህ ቀንን የሚያሳይ ሳይሆን ክፉ ቀንን የሚያመጣ የሚያሳይ እና እንደውም የባሰ ቀውስ ውስጥ ልንገባ መሆናችን የሚጠቁሙ ብዙ ክስተቶችና ሁኔታዎች አሉበት። ከዚህ አንጻር እንግዲህ በሚያሳዝነው ደግሞ በሌላ በኩል ደግሞ የተቃውሞ ኃይሎች ላይ ብዙ ምትደርሷል፣ ብዙ ዱላ አርፏል። የተቃውሞ ኃይሎች ይሄንን ተቋቁመው ህብረታቸውን አጠናክረው ውስጣቸውን በደንብ አድርገው ለስነው አጠናክረው ይሄዳሉ የሚባለው ነገር እስካሁን አልሆነም። በየአቅጣጫው እንደሚታየው ተቃዋሚ ኃይሎች ምክንያት ቢኖረውም በርስ በርስ አለመግባባትና ግጭት አንዳንዴም ቅራኔዎችን በአግባባ ለመያዝ ይሆናል፣ አንዳንዴም የተወሰኑት ለወያኔ እያደሩ ትግሉን ሊያደናቅፉ በመሆናቸው ይቻላል። በዚህ አይነት እንግዲህ ትንሽ ሊቀጥል በህብረት ሊቀጥልና ሊጠናከር ያልቻለበት ሁኔታ አለ። ይሄ ዋናው እንግዲህ ህዝቡን ትግል ወደኋላ ከሚጎትቱት ድክመቶች አንዱ ነው ብለን ልናየው የምንችል ሁኔታ ነው። ይሄ አገዛዝ ይሄ ስርዓት ይሄ ወያኔ ያሳፈነው ተጠናክሯል ወይ ለሚለው አልተጠናከረም ነው በመሰረቱ። በላይ ላዩ የተጠናከረና ባዳንም ስለሚረዱት ጉልበት ይዞ የቆመ ቢመስልም ውስጡ ግን እየተሸረሸረ መሰረታዊ ድጋፍ እያጣ የውስጣዊ ቅራኔው እየተባባሰ ያለ አገዛዝ በመሆኑ አሁንም በጣም በጣም መሰረታዊ የሆነ ድክመት ያለውና የተጠናከረና የተባበረ ተቃውሞ ቢኖር ሊወድቅ ሊወገድ የሚችል ኃይል መሆኑን ያሳያል። በላይ ሆኖ ሁኔታዎችን ተቆጣጥሮ የህዝብን አመኔታና ድጋፍ በግማሽም ቢሆን ሊያገኝ ያልቻለ በመሆኑ ደግሞ ዝም ብሎ በባዕድ ድጋፍ ብቻ ተንጠጥሮ ሊቆይ እንደማይችል ያው ታሪክም በሌሎች ተመክሮ ያሳየን ስለሆነ እንግዲህ በሚጎለው አሁን ራሱ ደቀርሞ ሊገዛ የማይችልበት ሁኔታስ ገብቷል። ህዝብም አልገዛም ብሏል። አሁን ይሄን ሁለቱን ሁኔታዎች በመጠቀም ያለውን ቀውስ በመጠቀም ለለውጥ ሊገፋና ለውጥን ሊያመጣ ለውጥን ሊመራ የሚችል የተባበረ ተቃዋሚ ኃይል መኖሩ ላይ ነው እንግዲህ ያለው ድክመት። የድክመት ከተወገደ የወያኔ እድሜ የሚያጠር ይሆናል በሚል ነው ምን ገምተውኛ።
ኦኬ፣ አመሰግናለሁ አቶ ያሱ። ቀደም በአዚው ላይ አንስተውታል እና የኢትዮጵያ ህዝባዊ ፓርቲ ሰሞኑን በተከታታይ ባወጣው መግለጫ ከጋምቤላ እስከ ኡጋዴን በህዝብ ላይ የተፈጸሙትን በደሎች አስቶ መግለጫ አውጥቷል። እንዲሁም ደግሞ በሶማሊያ ውስጥ የወያኔን ጣልቃ ገብነት አስመልክቶ ተመሳሳይ መግለጫዎች ሰጥቷል። አቶ ያሱ፣ የወያኔ በሶማሊያ መግባት በወደፊቱ የሀገራችን ሁኔታ ላይ ምን ያስከትላል ያሉ ባለም አቀፍስ ሁኔታ እዛ አካባቢ አሁን የምናየው የሚፈጸመው በህዝብ ላይ ወዴት ነው የሚወስደን? ለአካባቢያችን ለሀገራችንስ ሰላምን በወደፊት ያመጣል ወይ? እንዴት ነው የሚያዩት ይሄንን? እስቲ እንደው ወቅታዊ ጉዳይ ስለሆነ በዚህ ላይ አስተያየቶም ይሰጡን።
የወያኔ ወረራ ሶማሊያን ያካሄደው ወረራ በጣም በፖለቲካ የተሳሳተና ለኢትዮጵያ ደግሞ በከባድ መዘዝና ብዙ ችግር የሚፈጥር መሆኑ ግልጽ ነው። እንግዲህ ወያኔ ለዚህ ለምን ወረራ አካሄደ ለሚለው ወረራ ያካሄደበት መሰረታዊና ዋናው ምክንያቱ ጡት አባቱ የሆነው ታላቅ ትልቅ ሀገር በራሱ የጸረ ሽብር በሚለው ጦርነት በሶማሌ ውስጥ አልቃይዳ አለ። በአልቃይዳ ደግሞ ሶስት ድሮ ቀደም ሲል የሶማሌ አሜሪካን ኤምባሲ በታንዛኒያና በኬንያ ሲፈነዳ እሱን ያቀነባበሩ ሶስት ሰዎች አሉ። እነሱን መያዝ አለብን እና በዛ የተቋቋሙ ደግሞ እስላማዊ ፍርድ ቤት ሚሊሻ የሚባለው ከአልቃይዳ ጋር ከነ ኦሳማ ቢንላደን ጋር ተያይዞ የሚሰራ ነው እና ይህንን መስበር አለብን ብለው በል እንደ ያው እንደ ቡችላ ገብተህ እስቲ ጃስ ሂደህ ንከስ እና እኛንም ሽፋን ስጠን እኛም አብረን እንገባና ይህንን ነገር እናጸዳለን የሚል የተለመደ ያው ኢራክ እንደከተታቸው የተሳሳተ ፖለቲካ ይዘው ነው የተነሱት። ወያኔ ይህንን ማመን ስለማይፈልግ ምን ለማለት ነው የሚፈልገው? እዛ ያሉት እስላም አክራሪስ የእስላም ፍርድ ቤት ሚሊሻዎች በኢትዮጵያ ላይ ጂሃድ አውጀዋል፣ ሀገራችን ሊወሩ ስለነበረ በጊዜው መምታት አለብን በሚል ገባን ሊል ይሞክራል። ይሄ እንግዲህ በጣም አስቂኝ የሚሆነው ምንድን ነው? ይሄም የተባለው የእስላማዊ ፍርድ ቤት ሚሊሻ በቁጥርም በጣም 5000 to 6000 የሚሆን ሀይል ያለው ሚሊሻ ነው። ሁለተኛ በዛ በሶማሊያ ውስጥም በጣም ብዙ ሀይሎች ጋር ተቃርኖ ገና በመዋጋት ላይ የነበረ መላ ሶማሊያን መያዝ እንኳን ገና ብዙ አመት የሚፈጅበትና ብዙ ጊዜ የሚጠይቅበት የሶማሊያ ራሱ የጎሳ ጠቡ ብዙ ንዝንዝና ክርክር አሁን እንደምናየው ያለበትና ብዙ ዝግብ ያለበትና በቀላሉ የማይፈታ ሆኖ ባለበት 5000 ወይም እንበል 10000 ሚሊሻ ያለው ይሄ እስላማዊ ፍርድ ቤት የተባለው ስብስብ የኢትዮጵያን ወሮ ኦጋዴንን ገንጥሮ ሲወስድ የሚለው ማሳመን ያቅተዋል። ምክንያቱም በዚያድ ባሬን የሚያክል የተረጋጋና በሶማሌ ብሔርተኝነት በደንብ አድርጎ ሰው አሰባስቦ የነበረ ያን ሁሉ በሶቪየት የታጠቀ ጦር ይዞ ሊያደርገውና ሊወስደው ያልቻለውን እነዚህ እንደው መጥተው ኡጋዴን ገብቶ በአንድ ይወስዱታል ኡጋዴን ገንጥለው የሚለው አሳማኝም አይደለም። ሁለተኛ ወያኔ ራሱ የኡጋዴን ውስጥ የዚያድ ባሬ ባለስልጣኖቹን ሲሾም የከረመና እንዲገነጠሉና በሌላው ደግሞ ይሄ ሽርጣ ይላቸዋል እንዲህ ይላቸዋል ያሉ ብልግና ሁሉ የተሞላ በነ ታምራት ላይ እኔም በነ መለስ ዜናዊም እየተነገረ የዛን አካባቢ ህዝብ ከሌላ ኢትዮጵያ ለማጣላትና ለመነጠል ሲሞክሩ የነበሩ ስለነበረ እንደው በድንገቱ በጠዋቱ ስለ ኦጋዴን መገንጠል አለመገንጠል ተቆርቋሪ ሆነው ከኢትዮጵያ ጋር መቆየት አለበት ኦጋዴን ብሎ ተነሱ፣ ተቆረቆሩ፣ ተዋጉ የሚለው ማሳማኝ ነገር አይደለም። ይሄ ማጭበርበር፣ ተራ ማጭበርበር፣ የወያኔ ማጭበርበር መሆኑ ግልጥ ነው። ወያኔ ለምን ወደ ሶማሌ ገባ? የአሜሪካንን ተልእኮ ሊያሟላ ነው። ይህን ተልእኮ ለማሟላት ሶማሌ ላይ ወረራ ሲያካሄድ ግልጥ የሆነውና ገና ሲጀምሩ አዝማሚያውን እንኳን ገና እንትን ዳዴ ሲላቸው እኛ እንዳልነው ወደ ሶማሌ መግባት ማለት በቀላሉ የማይወጣበት ከባድ የሆነ ጦርነት ውስጥ መግባት ማለት ነው። አንደኛ በርከት ያለውን የሶማሌ ተቃርኖ የነበረውን የእርስ በርሱን ኃይል የሚያስተባብር ይሆናል። በወራሪ ላይ ይተባበራሉ፣ ብሔርተኛ ላነሱ ብሔርተኝነት ስሜት ያላቸው ስለሆኑ። ሁለተኛ ለኢትዮጵያ ምንም የሚጠቅመው ነገር የለም። ከሶማሊያ ሰፊ ህዝብ ጋር የማይታረቅ ቅራኔና ግጭት ይፈጥርብናል። ሶስተኛ እነሱ ደግሞ ለመከላከል የሚያካሂዱት የመከላከል በሚወስዱት የመከላከል እርምጃ ኢትዮጵያ ውስጥ ያለውን በተለይ በኦጋዴን ያለውን ሁኔታ መጥፎ አዝማሚያና ወደ ከባድ ጦርነት ሊከተው ይችላል። ሶስተኛ ዓለምንም ወጪ ደግሞ ኢትዮጵያ ላዳክሙና ሊወጉ የሚፈልጉ ኃይሎች አላት በትንሽ ወጪና በትንሽ ድካም በማስተጣጥ ብቻ እነዚህን በማስተጣጥ ብቻ ኢትዮጵያ ውስጥ ብዙ ችግር የሚፈጥሩበት ሁኔታ ለማፍታት ይችላሉ። ከዚህ ከተቀጠለ ደግሞ የሃይማኖት አዝማሚያና የሃይማኖት ልዩነት ላይ የተመሰረተ ሁኔታ ከተከተለ ኢትዮጵያ ደግሞ በእስላም ሃይማኖት ተከታዮች አሉ፣ ክርስቲያን ሃይማኖት ተከታዮች አሉ፣ ሌሎች አምነቶች የሚከተሉ ምዕመናን ባሉበት ላይ ብዙ አይነት ልዩነትና ግጭት ሊፈጥርብን ስለሚችል ትክክል አይደለም። ይሄ የባዕድን ተልእኮ ለማሟላት የባዕድን ተልእኮ አሟልቶ የፖለቲካ ድጋፍ ለማግኘት የማቴሪያል ድጋፍ ለማግኘት ኢትዮጵያኖችን ወስዶ መማገድና ማስፈጀት ነው። ከዚህ በፊት ሻቢያ ለወያኔ ለሻቢያ ጦርነት ለበነዳቅፋ የትግራይ ወጣትን እየላከ የማገደ በልዋጩ ጠመንጃ እንዳገኘው አሁንም ወታደሮችን ወደ ሶማሌ ልኮ ያስገደለ ያሁን ደምና ሬሳቸውን ያስጎተተ ከዛ በኋላ እንግዲህ ከአሜሪካን የቁሳቁስና የማቴሪያልና የፖለቲካ ድጋፍ ለማግኘት የሚያደርገው ስለሆነ አንቀበለውም ያለበት ነው። እና በዚህ መሰረት አሁን ውጤቱን አይተናል የአሜሪካ ፖለቲካ በአፍሪካ ቀንድ መረጋጋትና ለሰላም ሳይሆን ለከባድ ቀውስ ትልቅ አስተዋጽኦ ያደረገ መሆኑን አሁን የታየ ነው። መውጫም የለውም። ከአፍሪካ ሀገሮች ወታደሮች እንዲመጡ በየቦታው ቡሩንዲንም ናይጄሪያንም እነዚህን የመሳሰሉትን ሀገሮች እንደ ጉቦም እየተሰጠ ገንዘብ እየተሰጠ በሉ ቢባል በጣም ለመምጣት የቸኮሉበት ሁኔታ የለም። ኡጋንዳም ላከ የተባለው ከ1800 ወታደር በላይ አይደለም። በአብዛኛው በጦርነትም አይውሉም እነሱ። እና ዋናው በጦርነት እየዋለ የተማገደ ያለው እንግዲህ ከኢትዮጵያ ሄደው ወታደር ያው በወያኔ ትእዛዝ ሄደው እዛ እየተማገደና ታንጻሩ ደግሞ ከባድ ፍጅት እያካሄዱ ሲቪሎችን እየገደሉ መንደሮችን እየደበደቡ እና ይበልጥ ቆርሾ ይበልጥ ጥላቻ እየፈጠሩ ያሉበትና እቺ ለኢትዮጵያ በፍጹም የማይጠቅም ጦርነትና ወረራ መሆኑን እንግዲህ የታየበት ነው። ከዚህ ሌላ ግን በአፍሪካ ቀንድ ሰላምን መስረት ከተባለ በመግለጫዎቻችን እንዳሳየነው ይሄ አይደለም መንገዱ። በአፍሪካ ቀንድ ሰላም መመስረት የአፍሪካ ቀንድ ሰላም ያደፈረሱና ህዝብን ያሰቃዩ አምባገነኖችን በመደገፍና እነሱን አይዟችሁ ብሎ ከኋላቸው ቆሞ ይበልጥ ግፍ እንዲፈጽሙ በመደገፍ ሳይሆን በየሀገሩ ዴሞክራሲያዊ ስርዓት እንዲቋቋም፣ የህዝብ ድምጽ እንዲደመጥ፣ የህግ በላይነት እንዲከበር የሚካሄደውን እንቅስቃሴ እየደገፉ መገኘት ነው እንጂ መለስ ዜናዊን አይዞህ በርታ እያሉ አገር በማስወረርና ጦርነት በመቀስቀስ የሚገኝ ምንም ለውጥ እንደሌለ እንግዲህ ምንም ይሄን ያህል ነቢይነት የሚያሸው አይደለም። በተግባር አሁን እየታየ ያለ ነው። ከሽፏል፣ ፖሊሲያቸው ከሽፏል፣ ፖለቲካቸው አይሰራም፣ ከስሯል። እና ከባድ ለውጥ ያስፈልገዋል። ይህን ለውጥ ለማድረግ ግን መለስ ዜናዊም አይችልም። ምክንያቱም ያስገባውን ወታደር ካስወጣ ደግሞ በእነሱ ስር በእሱና በአሜሪካን ስር ያለው ይሄ የሽግግር መንግስት የተባለው ምንም መቆሚያ የለውም፣ መሰረት የለውም። ሶማሌዎች ድጋፍ ያለው መንግስትም ስላልሆነ መውደቁ ነው። ሲወድቅ ደግሞ እንግዲህ በፊት ፈራ ነው ያሉት እንደውም የባሰ ሁናቴ አሁን ደግሞ ተጠናክሮ የሚመጣበት ነው። ምክንያቱም በአሁኑ ጊዜ እነዚህ አክራሪ የተባሉት ኃይሎች ይበልጥ እየተሰባሰቡ ይበልጥ ድጋፍ እያገኙ ይበልጥ እየተጠናከሩ በመሄዳቸው ስለሆነ መዘዙ ገና ኢትዮጵያ ላይ ጀመረ እንጂ በፍጹም እንደውም በደንብም አልታየም። እና በሶማሊያ ብቻ ሳይሆን በኦጋዴን ብቻ ሳይሆን በሌሎች የኢትዮጵያ ቦታዎችም በአዲስ አበባ ጭምር የዚህ መዘዝ እንግዲህ መታየት መጀመሩ የሚቀር አይመስለንም። እና እኛ ለዚህ ነው የምንቃወም አጥብቀን።
ኦኬ፣ እያመሰገንኩ ምናልባት ከዚሁ ጋር ተያይዞ የባዕዳንን ድጋፍ በተመለከተ ነው ጥያቄ ማነሳለሁት። በስልጣን ላይ ያለው የወያኔ መንግስት የባዕዳን ድጋፍ ላይ መሰረት ያደረገ እንደመሆኑ መጠን የባዕዳን ኃይሎች ድጋፋቸው እስከምን ድረስ ይወስደዋል ይህንን ስርዓት? በእርግጥ የኢትዮጵያ ህዝብ የመብቱ ባለቤት ለመሆን የሚያደርገው ትግል ወሳኙ ህዝቡ ቢሆንም አሁን ባለው ሁኔታና በኢትዮጵያ ውስጥ በሚፈጸመው ሰብአዊ መብት ጥሰት ሁሉ ዓለም እየተመለከተው ያለ በመሆኑ በዲፕሎማሲው በኩል ተቃዋሚ ያገኘው ነገር ምንድን ነው ይላሉ? እስቲ ይህንን ትንሽ ጠቁም አድርገው ባልፉልን።
ወል በዲፕሎማሲ እንግዲህ በዲፕሎማሲ መስክ ትግል ማካሄድ ተገቢ ነው፣ እሱም መተው አያስፈልግም። በዓለም አቀፍ ደረጃ ቅስቀሳ ማካሄድ፣ በኢትዮጵያ ህዝብ ላይ ያለው አገዛዝ በጣም ጸረ ህዝብና ፋሽስታዊ የሆነ የመጣ አገዛዝ መሆኑን ማጋለጥ፣ ይሄ አገዛዝ ለነሱ ዘላቂ ጥቅም የሚጠቅማቸው ሳይሆን ጥቅማቸውን የሚጎዳባቸውና እንደውም ለብዙ ችግር የሚያጋልጣቸው መሆኑን ለማሳመን መጣር ያስፈልጋል። ይሄ የግድ ነው፣ ምክንያቱም አንድ የትግሉ አንዱ ዘርፍ ስለሆነ ነው። ግን የነሱ ድጋፍ ምን ያህል ያስከደዋል ለሚለው ቢሞት ላለ አገዛዝ ትንፋስ ይሰጣል የባድ ድጋፍ። ግን ሊወድቅ ያለ ህዝብ የተነሳበትን የቆረጠበትን አገዛዝ ግን አያድነውም። በፍጹም ከውድቀት አያድነውም። ጊዜው ከመጣ ማለት ህዝብ ተባብሮ ቆርጦ ይሄንን ስርዓት እናወርደዋለን ካለ የማንም የባድ ድጋፍ ይሄንን ሊያቆየው አይችልም። ይሄን አይተናል፣ በኢራን በሻሁ ዘመን አይተናል፣ በኮንጎ በዛይር በነበረበት ጊዜ በሞቡቱ ሴሶ ሴኮ አይተናል። እና እነሱም ቢሆን መጨረሻ ላይ ሳይወዱ ወደሚያሸንፈው ማዘንበልና ተረጋጋ ጥቅማቸውን ወደ መጠበቁ የሚሄዱበት ነው። ግን ይሄን ለማድረግ ግን በደንብ እያገለገላቸው ያለ መጋዣ የሆናቸውን አገዛዝ ማለት ነው። እንደፈለጉ የሚያዙት ጉረር ብለው ሄደው ሴሉት የሚወር ያዘዙትን የሚሰራውን አገዛዝ ዝም ብለው አንድ ቀን ሰው ተቃወሙ ብለው ዞር በል የሚሉት አይደሉም። ይህንን እንግዲህ ተቃዋሚ ኃይሎች ነው ማወቅ ያለባቸው። ከዚህ በፊት ተቃዋሚ ኃይል መሪዎች ነን ያሉት የኢትዮጵያን ህዝብ ትግል በከፍተኛ ደረጃ የጎዱት ለምሳሌ የቡት ከተማውን አድማ ሲያከሽፉበት እዛ ሄደው ከአሜሪካን ኤምባሲና ከእንግሊዝ ኤምባሲ ተነጋግረው ያንን ታሪካዊ ሊሆን የሚችል ብዙ ብዙ አንደምታ ሊኖረው የሚችል አድማ ህዝብ የተዘጋጀበትን አድማ ሲያከሽፉ እንግዲህ ምን ያህል በባዕድ ላይ ተቃዋሚዎች ሲተማመሙ አገርን እንደሚጎዱ ራሳቸውንም እንደሚጎዱ ያሳዩበት ነው። ስለዚህ ሀያል መንግስት ነውና ሀያል መንግስትም በምንም አይነት ተቋቁመን እኛ ልናሸንፈው አንችልምና አጎንብሰን ከእሱ ጋር እሱ በሚለን መንገድ እየሄድን ለወያኔ ተገዥ ሆነን ከወያኔ ጋር ተባብረን ከፍርፋሪው እየቀመስን እንቀጥል የሚለው እንግዲህ በእኛ በኩል የክህደት አቋም ነው። ማንቀበለው፣ ምንታገለው፣ ምንቃወመው ነው። አሁንም እየተቃወሙ ነው ያለው የክህደት አቋም ነው። ህዝብን ትግል የሚከዳና የሚጎዳ አቋም ነው። የተሳሳተ አቋም ነው። እንደውም በህዝብ ትግል ላይ ወንጀል እየፈጸመ የሚገኝ አቋም ነው ብለን ነው እኛ የምንፈርጀው። ስለዚህ እነሱ ህዝብ ከተነሳ ከተቋቋመ ሳይወዱ መስተካከል፣ ምክንያቱም እነሱ ብሔራዊ ጥቅማቸውን ማስጠበቅ ነው እንጂ አንዱ ስርዓት ደግሞ ከዛ ስርዓት ጋር ፍቅር የላቸው። ሊወርቅ ሲንገዳገድ ጥለውት ነው የሚሄዱት። ግን መንገዳገድ አለበት፣ ህዝብ ቆርጦ መነሳት አለበት። ተቃዋሚ ኃይሎች ደግሞ ባዕዳን ጋር እየሄዱ ለባዕዳን እጅ እየነሱ አና ጎሜዝ ፕሬዚዳንታችን ትሁን የሚል አንድ ቀን ሰምቻለሁ። አና ጎሜዝ የኢትዮጵያ ፕሬዚዳንት ለምን አትሆን ትሁንልን? እንዲህ አይነት በጣም በጣም አሳፋሪና የመጎንበስ አቋም እያሰሙ ደጎኑ ባዕዳኑ መጥፎ የሀገር ክብርና ሰብዕና ያልጠበቀ አቋም እያሳየ የሚሄድ ተቃዋሚ ከበረከተ በእርግጥ ፈረንጆቹ ባዕዳኑ የሚሉት ነገር እየተሳካላቸው ያው ሎሊያቸውን ይዘው ያችን ላይ ይቀጥላሉ ማለት ነው። ግን አንቢ ሀገራችን እናደና ልክ በድሮ በጣሊያን ጊዜ በታየው የሀገር ወዳዶችና አርበኞች ስሜት አይሮፕላን አለው፣ መርዝ ጤስ አለው፣ ታንክ አለው፣ መትረየስ አለው፣ ግን አገራችንን አሳልፈን አንሰጠውም ብሎ በጦር በጋሻና በመውዘርና በጓንዴና በማይረባ ከደከ ጠመንጃ እንደታገሉት እምቢ ብለን መታገል ከቻልን ብዙ ብዙ ወደፊት ድሎችን እየተቀዳጀን ውጤት እንዲያመጣ ስንሄድ ያኔ ባዕዳንም ሊያዳምጡን ይችላሉ። አሁን ባለበት ግን ተቃዋሚ እርስ በርሱ ተከፋፍሎ ግማሹ ተቃዋሚ በሉ ዘዙንና እንዴት አድርገን ነው ከወያኔ ጋር ተጎንብሰን አብረን የምንሰራው ንገሩንና መመሪያ ስጡን እያለ ባዕዳንን ራሱ ላይ ከፍ አድርጎ ጭንቅላቱ ላይ አስቀምጦ የመጎንበስና የመገዛት ስሜት እያሳየ እየተገዙ ነው መታገል የሚል አቋም እየተገፋ በመጪው ምርጫ አለምንም ለውጥና አለምንም አዲስ ነገር ያ ወያኔ የበላይነትን በሚይዝበት ሁናቴ የለም ገብተን እዛ ውስጥ እንንቦጫረቃለን እያለ እየለፈፈ ባለበት ከዛ ደግሞ ባዕዳኑ ሲያስፈራሩት የሚፈራ ሲያስጠነቅቁት ሸብረክ የሚል ኃይል ይዘን ግን ብዙ ወደፊት ልንሄድ አንችልም እንጂ እነሱ የባዕዳን ድጋፍ በጣም በጣም መለስተኛና ሁለተኛ ደረጃ የምናየው ነው። በእርግጥ በፖለቲካ ትግል ስናካሄድ፣ ሌላም ትግል ስናካሄድ ማን ነው የዚህ የጠላታችን ወዳጅ ማን ነው ማለት አለብን። ያንን ድጋፍ እንዴት ነው የምንሰረስረው፣ እንዴት ነው የምናስቀረው፣ እንዴት ነው የምንሸረሽረው ብለን ማሰብና ለዛ ደግሞ ተገቢውን እቅድ ማውጣት እንዳለብን የሚታወቅ ነው። ግን የወ የወያኔ ስርዓት ባዳን ፈረንጆቹ ምዕራባውን ይደግፉታልና እኛ ለናሸንፋን ይችላል ብሎ ግን ማለት በፍጹም የተሳሳተ ነው። ትግል ስንጀምር ሁላችንም ትግል እየጀመርን ጊዜ ያጠለስለስ መንግስት እኮ ቢሆን በአሜሪካ የተደገፈ ማንንም አይነቀንቀው ማሲ ወታደር የነበረው ነው። ግን በጥቂትም ብንሆን ሁላችንም እናሸንፈዋለን። ምክንያቱም ሰፊውስ ከኛ ጎን ይቆማል ብለን በጀመርነው ትግል ነው ያ ትግያ ስርዓት ሊንጎታቆት የቻለው እንጂ በአድጋፋን ሶት አይደለም። ሶብ ደርግም የነበረው ድጋፍ ከፍተኛ ነው። ግን ከውስጡ ስለተበላና ሶቪየት የሚያህል ኃይል ቢደግፈውም ግዴለም እናሽ ለቀጣላ ነው ይሄ መጣውና አሁንም በጽናት ትግላችንን አስተባብረን የኢትዮጵያን ጥቅም አስቀድመን ለኢትዮጵያ ጥቅም የተጻረረ የባህድ ቋም እየተቃወመን መታገል ከቻለን እናሸንፋለን የሚል ምን አታለንኛ።
ኦኬ በጣም አመሰግናለሁ አቶ ያሱ። ምናልባት እሱም ቀደም ብለው አንስተውታል የተቃዋሚ አንድነትና የህብረት የጋራ ትግል በመዳከሙ የተነሳ የሚፈልገውን ሁኔታ ለማካሄድ እንዳልተቻለ እያየን ነው። ነገር ግን ባንጻሩ ህዝባችን ለትግል የተነሳበት መስዋዕትነት እየከፈለ ያላመራር እየታገለ ያለበት ሁኔታ እናያለን። ይሄንን ክፍተት ሞልቶ የኢትዮጵያን ትግል ወደፊት አንድ እርምጃ ለመውሰድ ከተቃዋሚ ኃይሎች ምን ይጠበቃል? ይሄስ ያ በተቃዋሚ መካከል የሚነሳው አንዳንድ አለመግባባትና ክፍፍል ወደፊት በትግሉ ላይ የሚያመጣውስ ምንድነው? ይሄንን ለአድማጮች ያስረዱልን።
ወይ እንግዲህ በአጠቃላይ የተቃዋሚ ኃይሎች በሚለው ስብስብ ውስጥ በሚለው ጠቅላላ ስያሜ ውስጥ ልዩ ልዩ ኃይሎች እንዳሉ የታወቀ ነው። እንግዲህ እኛ አሁን ምንድነው የምንለው በእኛ በኩል ማን ነው ተቃዋሚ? ተቃዋሚ የምንለው ምን አይነቱን ኃይል ነው? ተቃዋሚ የምንለው ኃይል የኢትዮጵያን ህዝብና የኢትዮጵያን ጥቅም ያስቀደመ ለዚህ ለአምባገነን ስርዓት አልገዛም ያለ ይሄን አምባገነና ዘረኛ አገዛዝ አስወግዳለሁ ብሎ ቃል የገባ እና ሊያስወግድም መስዋዕት ሊከፍልም የተዘጋጀው ነው እኛ ተቃዋሚ ልንለው የምፈልገው። የለም በሚመጣው ምርጫ ከወያኔ ጋር አንድ ላይ ሆኜ በእነሱ ስርም ቢሆን በእነሱ ህግና በእነሱ ህገ ወያኔያቸውን አክብሬ የእነሱን ምርጫ ህግና የእነሱን ምርጫ ቦርድ ከበላይ ጭኜ ከነሱ ጋር ተካፍዬ የተወሰነ ወንበር አግኝቼ ከመለስ ዜናዊ ስር እሰራለሁ የሚለውን እኛ ተቃዋሚ ኃይል አንለውም። ተለጣፊ ነው የምንለው። አስመሳይ ተቃዋሚ ነው። ታማኝ ተቃዋሚ የሚባል ነው። ወዴ ታማኝ ተቃዋሚ እኮ ይህን ታማኝ የሚባል ነገር የለም። ታማኝ ለህዝብና ለሀገር ጥቅም ነው እንጂ ታማኝ የምትሆነው ለወያኔ ህግ አይደለም፣ ለወያኔ ጥቅም አይደለም፣ ለወያኔ የበላይነት አይደለም። ታማኝነት ይሄ ታማኝነት ሳይሆን ተለጣፊነት ነው። ስለዚህ ተለጣፊዎች አጭበርብሩ ተቃዋሚ ነን አይበሉ፣ ተለጣፊ ሆነው ይቀጥሉ። አሁን ፓርላማ እንዳሉት ተለጣፊዎች ማለት ነው። የትኛው ተቃውሞ ነው ያላቸው? ምንም የተቃውሞ መብትና ችሎታም ያላቸው አይደሉም። ምክንያቱም መጀመሪያ ነገር የኢትዮጵያ ህዝብ ድምጽ ያልሰጠበትን የኢትዮጵያ ህዝብ የማይቀበለውን ወያኔ ህገ መንግስት የሚለውን ሰነድ ተቀብለው ወያኔ በሚለው መንገድ እየሰሩ የወያኔን ህግ እንግዲህ ህገ ወጥ የሆነ መንግስት ህግ ጥሶ በስልጣን ላይ ያለ የህዝብ ድምፅን አፍኖ ያለ አገዛዝ ህዝብን እየበደለ ያለ የህግ የበላይነት በፍጹም አላከብር ብሎ ሰውን አለ ፍርድ እና አንድ ቀን እንኳ ፍርድ ቤት ሳያቀርብ ለአመታት አስሮ የሚያማቅቅና ባሰኛው አውጥቶ የሚረሽን ቡድን ስር ህግን እናከብራለን ታማኝ ነን ብሎ መቀጠል ግዴ ለእኛ በኩላችን በዋልትና ዘበት ነው የምንለው። ስለዚህ ተቃዋሚ የሚለው ማን ነው የሚለው መጀመሪያ በግልጽ ማስቀመጥ ያስፈልጋል። ጸረ ወያኔ መሆን አለበት ተቃዋሚ ኃይል የምንለው እኛ። ጸረ ወያኔ ማለት ይህንን የመለስን አገዛዝ መወገድ አለበት፣ አለሱ መወገድ ኢትዮጵያ ምንም ስርየትና መፍትሄ አታገኝም ብሎ የሚያምን ኃይል እና ይህንን ለማምጣት ደግሞ የስልቱ ጉዳይ አይደለም። እዚህ ላይ በፈለገው አይነት ስልት ይታገል ይችላል፣ ግን ከዚህ መሰረት መነሳት አለበት። ወዳጆቻችን ናቸው ጠላት አንላቸውም የሚሉት ተለጣፊ ጋር ነው መሰለፍ ያለባቸው። በተቃዋሚ ኃይል ሊመጡ አይችሉም። ካፌ ጠላት ነው። ኢትዮጵያን እያፈረሰ ህዝቧን እየፈጀ እያሰቃየ ያለው ቡድን ጠላት አንልም ብለው የሚግደረደው መጀመሪያ ሰልፋቸው ከወዲያ ነው እንጂ ከህዝብ ጎራ አይደለም ነው የምንለው። ስለዚህ እሱ ይለይ። ይህን ከለየን በኋላ በዚህ አይነት ጽኑና ሀገር ወዳድ አቋም የቆሙት ሊተባበሩ መቻል አለባቸው። ምናልባትም አሁን ጊዜው ነው አዲስ አይነት በአዲስ ደግሞ የመተባበር ሂደት መጀመር ያለበት ይኖራል። ግን የተሞከሩ አሉ፣ አልሰሩም። የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ነበሩ። እነ በየነና እነ መራራ ከብተው እዛ ገቡ። ቅንጅት ተባለ መጀመሪያ ሌሎች ከርተው ያኔ ጋገብቶ ፓርላማ ገቡ ሱሙን ወሰዱ እንደገና ደግሞ ከቀሩት ውስጥ ደግሞ ይሄው ምናየው ደግሞ እንደገና መከፋፈል ሁናት ያለበት ነው በሌሎችም እንግዲህ እንደዚሁ ከወያኔ ጋር እንስራ ከወያኔ ጋር ሆነን በመልጫ እንሳተፍ አንዳንድ ሹመቶች እናገኝ የሚሉ እንግዲህ ሸብረክ ሸብረክ ይያሉ ከየእንትሩ ያፈነገጡ መሆኑን ማንንም የሚያውቀው ነው ስለዚህ ሊተባበሩ የሚገባቸው ኃይሎች ጽኑ የሆነ ጸረ ወያኔ አቋም ያላቸው ይሄ ስርዓት ያገዛዝ ካልወደቀ ለኢትዮጵያ ሲራይ ታመጣም ብለው የሚያምኑ ይሄንን ስርዓትና ይሄንን አገዛዝና ይሄንን የመለሰን ቡድን ደግሞ የኢትዮጵያ ጠላት ነው ብለው የሚፈርጁ ኃይሎች እንግዲህ አሁን በአዲስ መገናኘትና መቀናጀትና ህዝቡን ትግል ለማስተዋወርና ለመምራት መጣር አለባቸው እንግዲህ እዚህ ላይ የሚያካሄዱት ትግል ህገወጥም ወይም ህግ የሚባለውን በጥብጥም ስተጥቅስ ላርገውና እሱንም ተከትሎ ይሆናል ስልቱ ብዙ አይነት ስልት ነው ፈርጀ ብዙ የሆነ ብዙ ፈርጀ ያለው ትግል ነው እሱን እንዴት እንደሚያቀናጁት ለነሱ እንተውና ግን እነሱ መተባበር አለባቸው አለበለዚያ የሚተሰበጣጥሮ በተለይም በአሁኑ ጊዜ እንደሚታየው የወያኔ ጠላትነት ተረስቶ ድርጅቶች ወይም ያንዱ ድርጅት ተገነጠል ነው የሚሉ ክፍሎች ሌላውን በዋና ጠላትነት ፈርጀው ያጠቁ የወያኔን ስራ እየሰሩ ትግልን የሚያዳክሙ በተናት የተቀጠለ መቼም ለትግላችን ሁሉ እንግዲህ አስቸጋሪ መሆኑ ስለማይቀር ይሄንን በአስቸኳይ ማስወገድና ማስቆም አለብን ከዛ በኋላ ይሄንን አገዛዝ ማስወገድን ህልውናውን ማስከበር ህዝቡን መብቱን ማስከበር አለብን የሚሉ ኃይሎች ተገናኝተው አብረው ባስፈላጊው ስልት በልዩ ልዩ ስልት ኃላፊነት ወስደው ተሰማርተው መታገል መቻል አለባቸው እንጂ ዝም ብሎ እንዲህ የተፋዘዘና የተከፋፈለ እና እርስ በርስ የሚናከስበት ሁናቴ በተለይ በወያኔ ገብቶ ያተረመሰበት ያለው ሁናቴ ከቀጠለ ለትግላችን መጥፎ መሆኑ ግልጽ ነው እና እኛ በዚህ በኩል ያባ እንግዲህ ጥሪ በተደጋጋሚ አሁን ልዩ ልዩ መስክ እያደረግን ነው
አቶ ያሱ ምናልባት አሁን ባነሱት ላይ ወያኔ የህልውናችን የሀገራችን ጸር በመሆኑ መወገድ አለበት የሚል ስሜት ሲነሳ አንዳንድ አስተያየት የሚሰጡ አሉ። ይሄ አክራሪነት ነው፣ ተቻችሎ መሄድ ይቻላል፣ ቀስ ብሎ በሂደት የሚል ነገር አለ። በህዝብን ይህንን አስተያየት የሚሰጡ ሰዎች አስተያየት ላይ ወደ አክራሪነት የሚሰነዘር አስተያየት አለ። እንዴት ተችታል ይሄንን በተመለከተ? ወያኔ በርግጥም የሀገራችን የታሪካችን የማንነታችን የዲሞክራሲ ጠላት በመሆኑ መወገድ አለበት የሚለውን በአክራሪነት የመፈረጁ ሁኔታ አለ። እሺ ተችሁበት አጥያዙ
ወይ አክራሪነት ጥሩ ነው። በዚህ መልክ ማንንም ማከረው ነው መጠየቅ ያለበት። ወያኔ ጠላት ነው፣ ወያኔ ኢትዮጵያን አጥፍቷል፣ ኢትዮጵያን ሊያጠፋ ነው፣ ወያኔ ህዝባችንን ረሽኗል፣ ፈጅቷል፣ በጣም ጸረ ህዝብ ቡድን ነው፣ መወገድ አለበት ነው የሚለውን አቋም አክራሪ ነው ካሉ በጣም አሪፍ አክራሪነት ነው፣ ቆንጆ አክራሪነት ነው፣ ሁሉ ህዝብ ሊጋራው የሚገባ አክራሪነት ነው ነው ብዬ ነው የማምነው። እንደውም ከዚህ በኋላ አጉል መለሳለስ በጎንበስ ከወንድሞቻችን እህቶቻችን አገራችንን ከሚገድል አገዛዝ ጋር ለመቻቻል በመሞከር ደግሞ እኛ ደግሞ ክህደት ነው፣ ባንዳነት ነው፣ ሀገርን አሳልፎ መስጠት ነው፣ ግለኝነትና ሆዳምነት ነው ብለን እንፈርጃለን።
ኦኬ፣ እያመሰግንኳቱ ያሱ ሁለት ጥያቄ ቀርቶኛል። ማጠቃለያ ነው ወያኔ በሶማሊያ በኡጋዴን በውስጥ ከኢትዮጵያ ህዝብ ጋራ ከኤርትራ ጋራ ፍልሚያ የገጠመበት ሁኔታ እንመለከታለን። ለዚህ ሁሉ ቀውስ መፍትሄው ምንድነው ላሉ እንደገና ደግሞ ከኤርትራ ጋራ ራሱ አሁንም እንደምናየው ወደ ባለፈው ከመቶ ሺህ ህዝብ በላይ ቁሳዊና ሰብአዊ ሀብት የወደመበት እንደገና ለሌላ ዙር ጦርነት የኢትዮጵያ ህዝባዊ ፓርቲም በመግለጫ ወጥቷል። በህዝብ መካከል ያለውን ሁኔታ በተመለከተ ወዴት ነው የምናመራው በዚህ ጉዳይ ላይ?
እኛ ለአፍሪካ ቀንድ አጠቃላይ ቀውስ የሚገኝ መፍትሄ የሚገኘው ጦርነትን በማባባስ ወረራን በማካሄድ አምባገነኖችን እንደ መፍትሄ አምጪ በመውሰድ ሳይሆን በመጀመሪያ በየሀገሩ ያለው ሁናቴ ዴሞክራሲያዊ ስርዓት እንዲሰፍን በማድረግ አምባገነት እንዲወድም በማድረግ ያኔ ነው ሰላም መመስረት የሚችለው እንላለን። እዚህ በአፍሪካ ቀንድ ደግሞ ቁልፍ ቦታ ያላት ኢትዮጵያ እንደመሆኗ መጠን በኢትዮጵያ ውስጥ ያለው ጸረ ህዝብና ጦርነት ቀስቃሽ የሆነው የወያኔ አገዛዝ ቢወገድ ለኢትዮጵያም ሰላም ለአፍሪካ ቀንድም ሰላም መሰረታዊ እና በተያገዛስ ከተወገደ ከጎረቤቶቻችንም ጋር ሰላም መመስረት እንችላለን ያገራችንንም ዴሞክራሲያ ሆናቴ በመናሰፍንበት ጊዜ ይሄም ደግሞ በሌሎች ቦታዎች የሚኖረውን ዴሞክራሲያ ሂደት ሊረዳና ሊያግዝና ለአካባቢውም ሰላም ለማስፈን በጣም ሊጠቅም ይችላል ብለን እናምናለን እንጂ በመለስ ዜናዊ ጦርነት ከፍካፊነት ሶማሌ ሰላምም አታገኝም መንግስትም አይኖራትም አንደኛ ሁለተኛ በመለስ ዜናዊ አስመራ የራሱን ተቀጥላዎች በስልጣን በማምጣቱ ለኢትዮጵያ የሚበጃት ነገር የለም ለአፍሪካ ቀንድ የሚበጃት ነገር የለም እንደው ወያኔ ራሱን ትግራይ ትግሪኝውን እንደገና አስነስቶ ኢትዮጵያን እሱ ደግሞ እንደገና በዘረኝነት የሚወደልበት የተደላደለውን አቴ ለመፍጠር ይረዳው እንደሆነ እንጂ ለኢትዮጵያ ምንም አይነት ጠቀሜታ የሚሰጥም ጦርነት አይደለም ይሄን ቢደረግ ባለፈውም ብለናል የመለስ ዜናዊ የኢትዮጵያን ሉዓላዊነት አያስጠብቅም የኢትዮጵያን ጥቅም አያስጠብቅም በምንልበት ጊዜ የለም አሰብን ያስመልበትናል 100 ሺህ ሰው በላይ ካለቀ በኋላ እንዳውም የኢትዮጵያ ግዛትነታቸው ተረጋግጦ የነበሩት ብዙዎች አዲሮ መሬቶች ሁሉ አሳልፈው ለኤርትራ ናቸው ተብሎ የሚሰጡበት ሁናቴ እንግዲህ የተፈጠረበትና ያው ምን ተፈራቱን ይሄን እንግዲህ ህዝብ እንትን ይለኛል ብሎ ያው አልተቀበልም ብሎ እስካሁን ቀውስ ውስጥ የገባበት ሁናቴ ነው እንጂ ያለው የኢትዮጵያ ሉዓላዊነት መለስ ዜናዊ ነጭ ልብስ ያበሻ ልብስ ለበሰ አለበሰ ኢትዮጵያዊ ነን አለ ሊያስከብር አይችልም የለም በሰውየው መንፈስ በዛ ቡድን መንፈስ ኢትዮጵያዊነት የለም ጸረ ኢትዮጵያ ናቸው ስለዚህ አሁንም ቢሆን ሰላም ለመመስረት ከጦርነት አዙሪት ለመውጣት ኢትዮጵያ ህዝብ ደግሞ ከስቃይና ከመከራና ከአሁን ካለበት ሰቆቃ ሁሉ ለመላቀቅ የሚሰው በመጀመሪያ የወያኔ ስርዓት መወገድ አለበት መውረድ መወገድ አለበት ይሄንን ካስረገጥን ከዛ በኋላ ከጎረቤቶቻችን ጋር ዴሞክራሲያ የሆነ የኢትዮጵያ መንግስት ሁሉን ችግር በሰላም ሊፈታ እንደውም ትልቅ አስተዋጽኦ ለአፍሪካ ቀንድ መረጋጋትና ሰላም ትልቅ አስተዋጽኦ ኢትዮጵያ ልታደርግ ትችላለች አልፋም ለአፍሪካም ሁሉ ከፍተኛ አስተዋጽኦ ልታደርግ የምትችል ሀገር ናት ብለው ነው ኢትዮጵያም ያምነው
ኦኬ አቶ ያሹ ወደ መጨረሻና ማጠቃለያ ጥያቄ ልሰዶትና ሰሞኑን አንዳንድ የምናደምጣቸው ነገሮች አሉ ኢህአፓ በድርጅት ውስጥ አልቃ ይገባል የሚል ክስ ይደመጣል የኢትዮጵያ ዛቤታይ ፓርቲ ከተለያዩ ድርጅቶች ጋራ የጋራ ህብረት በማድረግና በመስራት ባለፉት 17 አመታት ከ8 ጊዜ በላይ ህብረት ጥረቶችን አድርጓል እና አሁን ደግሞ የሚከሰሰው በድርጅት ውስጥ ጣልቃ ይገባል የድርጅትን ህልውና የሚል መሳሰሉ ነገሮች አሉ። እነት ይሐፋ እንደ ድርጅት በድርጅት ውስጥ በሰው ድርጅት ወይም በሌሎች ድርጅቶች ውስጥ ጣልቃ ይገባል ወይ? እስቲ ከርሶ አንደበትና አድምጥ መልሱን ከፍተና አየሩ።
ማለት እንግዲህ ይሄ በሁለት በሶስት ነገር ነው ማለት። አንደኛ ይሐፋ በአቋም ደረጃ በድርጅቶች የህዝብ ድርጅት እስከተባሉ ድረስ በህዝብ ጎን እስከቆሙ ድረስ በህዝብ ድርጅት ውስጥ ጣልቃ ገብቶ ወይም ጉዳት ለማድረስ ወይ በነሱ ውስጥ ጉዳይ ዚናጋ ለመርገጥ የሚሞክርበት የለው ፖለቲካው እንደዚህ አይደለም ፖሊሲውም ይሄ አይደለም ግን ድርጅቶች ደግሞ የየራሳቸው ችግር ሲያጋጥማቸው አንዳንድ ጊዜ የራሳቸውን ችግር የመመልከት ወደ ውስጥ አይናቸውን ወደ ውስጣቸው የመመለስ ድፍረቱ ሲያንሳቸው እንደው አመቺ የሚለጥፉበት ሄነው እሱን የበተነን እሱን እንዲያረገን እሱን እንዲያረገን የሚሉት እንግዲህ ሀፓ ሆኖ ተገኝቶላቸዋል አንዳንዶቹ እንጂ እኛ በእነሱ እንትን ውስጥ ጣልቃ ያገባ ነው የለም ጣልቃ ገባ ብለው ሊከስቱ የሚፈልጉ ግን ከአንዱ ወይ ከሌላው ሊወዳጁ የሚፈልጉ ደግሞ ብቅ ብቅ ያሉ ደግሞ እንደዚሁ ሀሰት እየነዙ ያሉ ደግሞ አይ እንዲህ ገብቷል እንዲህ ብሏል ይላሉ እንጂ አሁን በሀፓ ደረጃ እንደ ሀፓ በአቋም በኦፊሴል በራሱ በድርጅት ደረጃ አንድ በእነሱ ጉዳይ ጣልቃ ገብቶ አንዱን ደግፎ ሌላውን ያወገዘ ወይም አንዱን እየኮነነ ያወጣቸው መግለጫዎችና ያሰማቸው ፕሮፓጋንዳዎች የሉ። ይሄ አንዱ ነው። ሁለተኛ በኩል ግን ኢህአፓ የሚቃወማቸው አቋሞች አሉ። ይሄን የሚቃወም ቀደም አሁን ለምሳሌ ሳስረዳ ነበር። በ2010 ምርጫ ወያኔ የምርጫ ህግ ሳይለውጥ የምርጫ ቦርዱ ሳይለውጥ ባለበት ሁናቴ በዛ ምርጫ መሳተፍ አለብን ብሎ ኢህአፓ ስለማያምን ይሄ እንደውም ትልቅ ስህተት ነው። የህዝብን ትግል የሚጎዳ ነው። ዳግም የ2005ን የተማርነውን ትምህርት አልማርም ማለትን አይንን መጨፈና እንደገና ለህልቂትና ለፍጅት ወይም ለውርደት ራሳችንን መዳረግ ነው ስለምን ይሄንን አቋም እንቃወማለን። ይሄንን አቋም መቃወም ደግሞ መብታችን ነው። ለምሳሌ በኢትዮጵያ ውስጥ እንዲህ አይነት ስርዓት ያስፈልጋል ብለን እኛ በመንደርበት ጊዜ እንዲህ አይነት ስርዓት ለኢትዮጵያ አይጠቅማትም ብሎ ሌላ ድርጅት የመተቸት መብት አለ። ይሄ ማለት በኢሃፓ ላይ ዘመተ ወይም በኢሃፓ ውስጥ ጉዳይ ጣልቃ ገባ ማለት አይደለም። ይሄ ፖለቲካ ነጻነታችን ነው። እንደ ድርጅት ለሀገራችን ስለተጣጣል በአቋሞች ላይ መለያየትና በአቋሞች ላይ መተቸት መብት አለን። በዛ ደረጃ መተቸት እንችላለን ማለት ነው። እና ይሄ እንግዲህ ደጋግመን እንዳለው ከህዝብ እይታና ከህዝብ ትችት ውስጥ ያሉ ድርጅቶች ያሉ ድርጅቶች ይሉ እኛና መልኩም እንደሳይት አምልኮት የለንም። ኢሃፓም ይሁን መተቸት ያለበት ድርጅት ነው። ስህተት ፈጽሟል፣ ወደፊትም ስህተት ሊፈጽም ይችላል። ማንኛውም ድርጅትና ማንኛውም ህዝብ ሊታቸው ይገባል። ገንቢ ነው፣ አቋማችንን ነው የምንገልጠው። ግን ድርጅቶች ሲለያዩ እኛ በድርጅቶች መሃል ገብተን ይሄኛውን ደግፋለን ያኛውን ደግፋለን የሚል አቋም የለንም። አሁን በፍንጅት በተፈጠረው ችግር እኛ አቋም ይዘን አንዱን ደግፈን ሌላውን አውግዘን ይሄን ነው ሆናት የለም። ግን አንዳንዶች ተነስተው ቡድን ስለያዙ በዚህኛውና በዛኛው ስለተፈጠረው እነሱ ኢሃፓ ነው በዚህ መጠበጠን ኢሃፓ ነው በዛ መጠበጠን አንዴ ኢሃፓ የለም ይላሉ እንደ ድርጅት፣ በሌላ በኩል ደግሞ እሱ ነው መጠበጠን ይላሉ። እንዳሰኛቸው እንግዲህ የሚወረውሩበት ሁናቴ ያለ ነው። ለዚህ ምንም መሰረት እንደሌለው የምናውቀውና ማንም ሰው ሊያየው የሚችል ነው። ሬዲዮናችንን ማዳመጥ ይችላል። በድርጅታችን የሚወጡትን መግለጫዎችን ማንበብ ይችላል። ሁለተኛ ደግሞ የህብረቱን አባል እንደሆነ የህብረቱ ደግሞ አቋም ምንድን ነው ብሎ ህብረቱን በዚህ ላይ ያለውን አቋም ማየት ይችላል። እንግዲህ በዚህ ላይ እኛ ተቻለ መጠን ልዩነቶች በዚህም በዛም የሚከሰቱት እንዲወገዱ መሰባሰብ እንዲቻል፣ ግን መሰባሰብ ስንል ደግሞ በአቋም ደረጃ እንግዲህ አቋማችንን እየገለጥን ነው። ለምሳሌ አንድ የተሆነ ቡድን ምንም ነገር አያስፈልገንም በሚመጣው ምርጫ ወያኔውን ህጉንም ሳይቀይር ቦርዱንም ሳይቀር አሁን እንዳለ ሄደን በምርጫ እናጅበው የሚል አቋም ያለው ድርጅት ካለ እኛ ይሄ እንዲህ አይነት አቋም ስህተት ነው፣ ጎጂ ነው፣ ለህዝብ ትግልን ያስመታል፣ ያደናቅፋል ስንል አይ እኛን መቱን ካለ በጣም እናዝናለን። ግን ይህን ከማለትና ከመቀስቀስና ይህንን አቋም ከማስተጋባት ወደኋላ አንልም። ዛሬም የአቋም ጉዳይ ነው፣ የህዝባችን ትግል ጉዳይ ነው። እና ነገሌ ይቀየማሉ ነገሌ ቀርላቸዋል ብለን የምንትሆው ነገር የለም። ከዛ ግን እያንዳንዱ ድርጅት ደግሞ ራሱን መከላከል አለበት። እንበል ለምሳሌ አሁን ይሄ ኢሃፓ አቋም አይደለም፣ ግን ኢሃፓ እስቲ ይህን ድርጅት ላፍርሰው ብሎ ቢነሳ ያ ድርጅት ራሱን መከላከል አለበት። ኢሃፓ ሊያፈርሰው ከቻለ ደካማ ነው ማለት ነው። ወያኔ ሲያፈርሰው አለል ገብቶ ወያኔ ጠላቱ አይደለም፣ ወያኔ ሰርጎ ገበችን ያፈርሱታል ማለት ነው እኮ ገብተው። ስለዚህ እያንዳንዱ ድርጅት ራሱን ከማንም ቢሆን ለመከላከል ውስጣዊ ውህደቱን ለማጠናከር ሚስጥሩን ለመጠበቅ መቻል አለበት እንጂ በራሱ ድክመት ራሱ ለክፍፍልና ላልሆነ እንትን ሲዳረግ አይ ሌሎች ናቸው ብሎ እንትን አይልም። እኛ በኢሃፓ ሂደት ብዙ አይነት አፍራሽ እንቅስቃሴዎች ተከስተውብናል። እነዚህን አፍራሽ እንቅስቃሴዎች ሁሌ ስንፈርጃቸው በአቋማቸው ነው የምንፈርጃቸው። አንጃዎች ለምሳሌ ከደርግ ጋር አብረን እንስራ የሚል የሽንፈተኛነት አቋም ይዞ ነው የተነሱት። በታኞች ለምሳሌ በትግሉ ተስፋ ቆርጠው መቀጠል አንችልም እኛን ደግፈን የለም አርሶ አደሩ ለትግል ዝግጁ አይደለም ብለው ጨለምተኛ ሆነው ሞራላቸውና የትግል ወኔያቸው ደቆ ሌላውን እንግዲህ አሳስተው አወናብደው ብተና ያካሄዱበት ሁናቴ ነው እንጂ እዛ ውስጥ እኛ ዋና ደርግ ውስጣችን ገብቶ ነው የውጭ ድርጅት ሌሎቹ ገብተውብን ነው ብለን መጀመሪያ ወደ ውጭና ወደዛ ሄድም ወደ ራሳችን ድክመት ሄድ ነው ምንተነት ነው። እና በእኛ ውስጥ የሚነሱትን ደካማ የአፍራሽ እንቅስቃሴዎች ሁልጊዜ ራሳቸው መጀመሪያ መንስያቸው የራሳቸው ድክመት፣ የራሳቸው የሞራል ድቀት፣ ጨለምተኝነት፣ ተስፋ መቁረጥ፣ ሞራል ድቀታቸው ሲያሸንፋቸውና ላለው አገዛዝና ላለው ኃይል ደግሞ መጎንበስ ስለሚፈልጉ ከዛ ጋር ጠባይ አሳምረው ለመሾምም ሆኖ አብረው ለመስራት ስለሚፈልጉ እንግዲህ ይህንን አይተናል። በዚህ ነው የምንተቻቸው እንጂ አንዳንድ የአሜሪካን ሰላዎች ውስጣችን ገብተው አንዳንድ የደርግ ሰላዎች ወይም የወያኔ ሰላዎች ውስጣችን ገብተው የሚለው ዋና እናረገውም ሊኖሩ ይችላሉ፣ ግን ዋና እናረገውም እሱ ነው። እና ሌሎችም ድርጅቶች ኢሃፓ ነው እንዲህ ያደረገን፣ ኢሃፓ እንዲከፋፈለን፣ ኢሃፓ ጣልቃ ገባ የሚለውን እሱን ትተው የሌለ ነገር ከመሆኑ ሌላ እሱን ይተውትና ዋናው የት ላይ ነው እኛ ፖለቲካችንና አሰራራችንና አቋማችን ላይ ምን አይነት ነው የተከሰተው ድክመት፣ ለምን እንዲህ አይነት ክፍፍል መጣ፣ የክፍፍሉ መንስኤ ምንድን ነው፣ ካለን አቋም ምን ምን ላይ ነው ልዩነታችን፣ ከአሰራራችን ምን ምን ላይ ነው ድክመታችን ብለው ራሳቸውን ገምግመው ለማረም ካልሞከሩ ውጭ ላይ በሚወረውሩበት ጊዜ ሁሉ ያንን ውጭ አግዛሉ እንጂ አሁንም ቢሆን ያንን ስህተታቸውና ድክመታቸውን ስለማያርሙ እንደገና ወደ ሌላ ድክመት ነው የሚገቡት እና ይሄ አባ ጣልቃ ይገባል ብትል እንደዚሁም ላመቺ የተገኘች ርካሽ የሆነች ብዙ ወጪ ማትና ብዙ ምርምርና ብዙ ራስን የመመርመርም እንትን ድክመት ድካም ማትጠይቅ ማሳበብ ሰበብ ፍለጋ የእናቴ ቀሚስ አደናቀፈኝ አይነት ምክንያት ነው እንጂ ሀቀኛው ስላልሆነ አንደኛ መሰረተ ቢስ ነው። ይህን የሚያሰራጩትም ሀሰት የሚያሰራጩና ወይም ይህን በማሰራጨት ከአንዱ ቡድን ጋር ሊጠጉ የሚፈልጉ ሊወነጅሉ የሚፈልጉ ክፍሎች ናቸው። ሌሎች ደግሞ ውስጣዊ ድክመታቸውን ወደ ውጭ እየወረወሩ ውስጣዊ ድክመታቸውን ማየት እምቢ ያሉ ክፍሎች ናቸው እና ይህንን ቢተው ነው የሚሻለው እንጂ ምንም ከሀቅ ጋር ግንኙነት የለው።
አቶ እያሱ እያመሰገንኩ ምናልባት አሁን አንስተዋታል እንዲመልሱልኝ እንደው አጠር አድርገው የሚፈልገው ትችትን በተመለከተ ነው። እኛ ለምሳሌ በዚህ ሬዲዮ ላይ የምንሰራ ኢትዮጵያውያን አንዳንድ ጉዳዮችን እያየን እንተቻለን። ድርጅትን በተመለከተ ግለሰቦችን በተመለከተ ትችት ማድረግ አንደኛ እኛ የምናምነው የህዝብን የማወቅ መብት ለማስከበር ሲሆን፣ ሁለተኛ ሳናውቀው ለአደጋና ለጥቃት እንዳንጋለጥ፣ በሌላ በኩል ደግሞ ለድርጅቶችና ለግለሰቦችን ቀና በማሰብ እንዲያስቡበት እንዲታረሙ ለመጠቆም ነው። ለህዝብ እንሰራለን እንታገላለን እስካለው ድረስ ልንመረምራቸው ልንተቻቸው ልናወድሳቸው መብታችን ሳይሆን ግዳጃችንም ጭምር ነው። አሁን አንዳንድ በሚወጡ ጽሁፎች ላይ ይሄንን ከሌ ጻፈ ተብሎ ዱላ አይነት ነገር የሚካሄድ ነገር አለ። እርግጥ ባህላችን ለትችት በጣም ክፍት አይደለም ወይ? እንዴት ነው የሚያዩት አቶ እያሱ ያንን?
ወል እንግዲህ እኛ እኮ አሁን ለምሳሌ በስርዓት ለውጥ ያስፈልጋል። አዳሪ ፊውዳል ስርዓት፣ የኋላ ቀር ስርዓት፣ የተበላሸና ህዝብን የጨቆነ ስርዓት ነው ብለን በስርዓት ላይ ስንነሳ እኮ በጣም ከፍተኛ ትችት ነው። በዛ ደረጃ ልምጣበትን። ምክንያቱም ያ ስርዓት ለምሳሌ የአጼ ኃይለ ሥላሴ ራስ ስዩም እግዚአብሔር የማይደፈር የማይገሰስ የማይከሰስ ስርዓት የተባለውን የለም ውድቅ ስርዓት ነው ጸረ ህዝብ ነው ምናምን ብለን ስንል ይህ ነው የማይባል ከፍተኛ ትችት በማቅረባችን ትችቱን ደግሞ ያው ወደ ተግባሩ ለመለወጥ ከመሞከራችን በፊት ከመጀመሪያ መተቸት ራሱ የሚያስቀጣ ነው። አጼ ኃይለ ሥላሴ ለምሳሌ መስደብ ከ5-7 ዓመት በፍርድ የሚያስቀጣ ወንጀል ተብሎ የሚፈረጅ ነገር ነበር እና ትችት መቅረቡ ትችት እኮ የለውጡ መጀመሪያ ነው። ለዛ ነገር ይሄ ነገር ትክክል አይደለም፣ ይሄ ነገር የለም፣ ይሄ ነገር ንጉሱ ራቁቱን ነው እንዳለው ልጅ ሳይለብስ ልብስ ለብሷል ብሎ ንጉሱ ሲሄድ፣ ኧረ ይሄ ንጉስ ራቁቱን ነው እንዳለው ልጅ ሀቁን የመናገር ጉዳይ ነው እና ድርጅቶች የሚቋቋሙት ለምን ነው? ህዝብ ላይ ከላይ ተቀምጠው ጣዖት ሆነው ህዝብ እያለ እየሰገደላቸው የጫማቸውን እየሳመ እንዲያመልካቸው አይደለም። በፍጹም ድርጅት የህዝብ የትግል መሳሪያ ነው። ከህዝብ በታች ነው ማንኛውም ድርጅት። ራሱን ያቀናጡ ከኔ በላይ አዋቂ የለም ሊቅ ነን መሪ ነን ማንኛን ተናግሮን ብለው ቢሉም ይሄ በፍጹም የተሳሳተ አቋም ነው። ህዝብ ነው የበላይ። ህዝብ የበላይ እስከሆነ ድረስ ደግሞ ጋዜጠኞች፣ የፖለቲካ ተቺዎች፣ ራዲዮ የምታካሄዱት ሁሉ ደግሞ የለም ይሄ ቀዳዳ አለበት እዚህ ቦታ ልብሱ ቡትቶ ነው ውሸቱ ነው አዲስ ልብስ ነው የሚለው ይሄ አዲስ አቋም አይደለም ለህዝብ የሚጎዳ ነው ይሄ ማጭበርበር ነው ይሄ መስተሳስቷል ብላችሁ የመተቸት መብታችሁን ማንም ሊያቆሙ አይችልም። እኔም ሆነ ማንም ግለሰብ መተቸት እንችላለን፣ መተቸትም እንችላለን። ስድብ ሌላ ነው፣ የድርጅት ሚስጥር ማውጣት ሌላ ነገር ነው። ምሳሌ ይሄ ድርጅት እንዲህ ሊያደርግ አስቧል፣ ወያኔ ላይ እንዲህ ሊያደርግ ነው ሰሞኑን ብሎ ይሄ መተቸት አይደለም፣ ለወያኔ ማስጠንቀቂያ መስጠት ነው። ግን ይሄ አቋም በ2010 ምርጫ መገባለሁ ብሎ መነሳትና ምንም ለውጥ በሌለበት ወያኔ በምርጫ ለማጀግ መወሰን የተሳሳተ አቋም ነው፣ ትግልን ይጎዳል ማለት እንደውም ዝም ብሎ ትችት ሳይሆን በጣም የግዳጅ ትችት ነው፣ መደረግ ያለበት ነው። ምክንያቱም ትግላችንን ከጥፋትና ከውድቀት የመከላከል ነው። ስለዚህ አሁን አንዳንዶቹ የድርጅት መሪ ይባሉና ወይም የድርጅት መሪም ሳይሆኑ አሁን ደግሞ በመጣው በዚህ ከበደ በለጠ የሚል ለራሳቸው ይሰጡና ሰው ሲናገራቸው እንደ በቃ ዓለም የተገለበጠ አይነት እንዴት ተደፈርን አይነት ይዘው ይመጣሉ። በፍጹም ስርዓት እኮ የታገልን ሰዎች ነን እኛ። ከአጼ ኃይለ ሥላሴ በላይም ክብር ያለውና ስዩመ መለኮት የተባሉትን ንጉስ ተችተን ታግለናቸዋል። ደርግ ማንም አይደል ክቡር ሊቀመንበር ሁሉን ነገር ያውቃሉ የሚሉትን ግራዚያኒ መንግስቱ ብለን ታግለናል። ስርዓቱ መጥፎ፣ አገዛዙ መጥፎ በመሆኑ ስለዚህ አቋምም መጥፎ ሲሆን የተሳሳተ ሀሳብ ሲስተጋባም የመተቸት ግዴታ አለብን። ይሄ የትግላችን አንዱ ክፍል ነው። ስለዚህ እዚህ ላይ የሚቀየሙ ካሉ በጣም ያሳዝኑናል ግን ከዚህ ወደ ኋላ ምንልበት አይደለም ይልቅስ ትችት መቃወም ይማል ነገ እኮ ዴሞክራሲ ተብሎ እኮ ሀገራችን ገብተን በእነዚህ ሰዎች ስር እንግዲህ እንቅስቃሴ እናደርግና እነሱን የሚያጋልጡ ቀልዶችም ካርቱኖችም እናደርግ ወይም ትችቶችም እናደርግ እንደ ወያኔና እንደ መንግስቱ አፍሰው ይከቱናል ማለት ነው ክብራችን ተነካ ብሎ ታዲያስ ነው ዴሞክራሲነታችን እና ይሄ እኔ በኩሌ ምን አይነት አቋም እንዳላችሁ ምን አይነት ወደፊትስ ፖለቲካቸው ምን ሆነ ነው የሚያሳየው እኛ የደጋግም የራሴን ብየዋለሁ ጣዖት አንጠርብም ሐውልት ሰርተን ኦሬዲ አንሰግድም እናከብራለን እናከብረው በትግላችን በምናደርገው አስተዋጽኦ ትክክለኛውን የህዝብና የሀገርን ጥቅም አስቀድመን እስከሄድን ድረስ እንከበራለን ከዛ ዝንፍ ስንል ግን መወገር መተቸት መውግዘት መቀበል ቻንሰን ነው እና በርቱበት ነው ብለውን
ኦኬ አቶ ኢያሱ አለማየሁ ከፍኖተ ሰላም ኢትዮጵያ ሬዲዮና ከህብረት ቴሌቪዥን በጋራ ባዘጋጀነው ፕሮግራም ላይ በመገኘትና ቃለ መጠይቁን በመስጠቶ ከልብና መሰግናለን አቶ ኢያሱ ኢትዮጵያ እንዲሆና ያገናናል ያገናናል